ang masaganda pa na maratutulifan. The Voice of America!
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ይሄ በማንኛውም ሀገር በጥርጣሬ የሚታይ የሚችል አይደለም። አንድ ሀገር አንድ አካባቢ ውስጥ የሚፈጠር የህግና ስርዓት መፍረስ ዜጎቹን አደጋ ላይ የሚጥል ሀገሩን አደጋ ላይ የሚጥል ስለሆነ ይሄ አንድ ሉዓላዊ ሀገር መንግስት ያለው ሀገር ይሄንን ችግር ለመፍታት የሚወስደው እርምጃ በምንም ታምር በሌሎች አካላት ጥያቄ ውስጥ ሊገባ የሚችል አይደለም።
ዶክተር ጌታቸው አሰፋ በአዲስ አበባ ዩኒቨርሲቲ የህግ መምህር ናቸው። ዝርዝሩን በእለቱ አብይ ርዕስ ይዘናል። ዜናውን ተከትሎ ይቀርባል። ጤና ይስጥልኝ፣ እንደምናመሻችሁ ክብራትና ክብራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን አክለን ከዛሬ ሐሙስ የካቲት 25 2013 ዓ.ም ስርጭታችን ጋር የምሽቱ አስተናጋጅ አሉላ ከበደ፣ ከእለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪው ንጉሥ ታምሬ፣ ከእለቱ ዋና አዘጋጅ ሰለሞን አባትና እንዲሁም በያሉበት ሆነው የእለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጅት ታየ ነኝ። የኢትዮጵያ መንግስት ትግራይ ክልል ውስጥ ባለው ሁኔታ ላይ ነጻና ገለልተኛ ምርመራ ፈጥኖ እንዲካሄድ እንዲፈቅድ የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽሌ አሳሰቡ። ኮሚሽነሯ ዛሬ ባወጡት መግለጫ በክልሉ ውስጥ የከበዱ የሰብአዊ መብቶች ጥሰቶች እየተፈጸሙ ስለመሆኑ ተአማኒ ያሏቸው ዘገባዎች እየቀጠሉ መሆናቸውንና በተለይ ይፈጸማል የሚባለው የጾታ ጥቃት፣ የዘፈቀደ ግድያ፣ የበዛ ውድመትና ዘረፋ በጥልቅ እንደሚያሳስባቸው አመልክተዋል። በነገው ምሽት የዚህን ዘገባ ዝርዝርና የመንግስት ምላሽን አካተን ይዘን ለመቅረብ እንሞክራለን። በኢትዮጵያ የትግራይ ክልል በቁጥጥር ስር ውለው የነበሩ 4 ጋዜጠኞችና የመገናኛ ብዙሃን ባልደረቦች የመለቀቃቸውን ዜና በደስታ እንደተቀበሉት የዩናይትድ ስቴትስ ምክር ቤት አባላትና የመብት ድርጅቶች ተናገሩ። መገናኛ ብዙሃን ሁከቱን አስመልክቶ የዘገባ ሽፋን በመስጠት የሚጫወቱት ሚና አስፈላጊ መሆኑንም አስገንዝበዋል። የዩናይትድ ስቴትስ ምክር ቤት የውጭ ጉዳዮች ኮሚቴ አንጋፋ አባል የሆኑት ሪፐብሊካኑ ማይክል መኮል ለቪኦኤ በሰጡት ቃል ጋዜጠኞቹ መለቀቃቸው አዎንታዊ እርምጃ ነው ብለዋል። ነገር ግን መጀመሪያውንም ቢሆን መታሰር አልነበረባቸውም ሲሉ አክለዋል። ከትግራይ ክልል የሚወጡ አሳሳቢ ሪፖርቶችን የሚፈትሹና የሚያጠናቅሩ ጋዜጠኞች እንዲሁም ነጻ መርማሪዎች እንዲገቡ ሙሉ ፈቃድ መሰጠት አለበት ሲሉም የቴክሳሱ ሪፐብሊካን የምክር ቤት አባል መኮል አሳስበዋል። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ትናንት ባወጣው መግለጫ ለትግራይ ክልል ጉዳይ የሚዲያ ሽፋን መሰጠቱን በደስታ እንደሚቀበለው ገልጾ፣ ሆኖም ጋዜጠኞች የሀገሪቱ ሕግ በሚያዘውና በሚፈቅደው መሰረት ስራቸውን ማከናወን አለባቸው ብሏል። የሀገሪቱን ሕግ የሚተላለፉ ግን ተጠያቂ ይሆናሉ ነው ያለው። የዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳዮች ኮሚቴ የኢትዮጵያን ወቅታዊ የቀውስ ሁኔታ አስመልክቶ በቅርቡ የምስክርነት ቃል ሰሚ ሸንጎ እንደሚያካሂድ ተጠቁሟል። በትግራይ ክልል ተፈጽሟል ስለተባለ የጅምላ ጥቃት የሚወጡ ሪፖርቶች ላይ የጋዜጠኞች ዘገባዎች ሚና ከፍተኛ ቦታ እንዳለው የገለጹት የዩናይትድ ስቴትስ የምክር ቤት አባሉ የኢትዮጵያ መንግስትና ሌሎችም የታጠቁ የግጭቱ ተሳታፊ አካላት እነዚህን ደርሰዋል የተባሉ አሰቃቂ ጥቃቶች የተመለከቱ ሪፖርቶችን ለመመርመር ጋዜጠኞችና ነጻ ታዛቢዎች እንዳይገቡ ለረጅም ጊዜ ከልክለው ቆይተዋል ብለዋል። መቀሌ ውስጥ በቁጥጥር ስር ውለው የነበሩት የቢቢሲን ጋዜጠኛ ግርማይ ገብሩን ጨምሮ 4 ጋዜጠኞችና አስተርጓሚዎች ትናንት ተለቀዋል። የፕሬዝደንት ጆ ባይደን አስተዳደር በውጪው ዓለም ዲሞክራሲን የሚያስተዋውቀው ከዚህ በፊት ተሞክሮ በከሸፈና ዋጋ በሚያስከፍለው ወታደራዊ ጣልቃ ገብነት አለመሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተናገሩ። ብሊንከን ይህን የተናገሩት ትናንት ረቡዕ የጆ ባይደንን የውጪ ፖሊሲ ዓላማዎች በዝርዝር ባስተዋወቁበት ንግግራቸው ነው። የቪኦኤዋ የዲፕሎማሲ ጉዳዮች ዘጋቢ ሲንዲ ሴን ያጠናቀረችውን ሪፖርት ደረጀ ደስታ ያቀርበዋል።
ዩናይትድ ስቴትስ በኢራቅ ወታደራዊ ዘመቻዎችን ማድረግ ከጀመረች ዛሬ 30 ዓመት ሲሞላት በአፍጋኒስታን ደግሞ 20 ዓመታት ሆኗታል። ተቺዎች እንደሚሉት ደግሞ ዩናይትድ ስቴትስ የተራዘመው ወታደራዊ ጣልቃ ገብነትን በመተው ወታደሮቿን እንድትመልስና በአገሮች ውስጥ የሥርዓት ወይም የአገዛዝ ለውጥ የሚመጣበትን መንገድ ለማመቻቸት ጥረት ብታደርግ ይሻላል ይላሉ። የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን በአትላንቲክ ዕለት እንደተናገሩት የባይደን አስተዳደር ዴሞክራሲን የሚያራምደው በአርአያነት እንጂ በኃይል አለመሆኑን የሚያሳይበት የራሱን መንገድ ይከተላል ብለዋል። ይህንንም ሲያስረዱ
We will incentivize democratic behavior, but we will not promote democracy through costly military interventions or by attempting to overthrow authoritarian regimes by force.
ዲሞክራሲያዊ ዝንባሌዎችን እናበረታታለን። ይሁን እንጂ ዋጋ የሚያስከፍሉ ወታደራዊ ጣልቃ ገብነቶችን በማራመድ ወይንም አምባገነኖችን በኃይል በመገልበጥ ዴሞክራሲን አናራምድም። እነዚህን ስልቶች እስከዛሬ ሞክረናል። ሐሳቦቹ የቱን ያህልም ቅን ቢሆኑ ውጤት ግን አላመጡም።
ብሊንከን ወታደራዊ ጣልቃ ገብነት ዴሞክራሲን ለማስፋፋት ለሚደረገው ጥረት መጥፎ ስም ያሰጠው ሲሆን በአሜሪካ ሕዝብ ዘንድ ጥረቱ እምነት እንዳያድርበት አድርጓል ብለዋል። የባይደን አስተዳደር በአገር ውስጥ ያሉትን የዴሞክራሲ ጉድለቶች ጨምሮ የውጭውን ፖሊሲ ለማስተካከል የተለየ ስልቶችን ይጠቀማል በማለትም ቃል ገብተዋል። የውጭ ጉዳይ ሚኒስትሩ ብሊንከን ትልቋ ስጋት ቻይና ናት ይላሉ። ምክንያቱም ነጻና ክፍት የሆኑትን ዓለም አቀፍ መርሆችን በኃይል ለመጣስና ለማተራመስ የምትሞክር ብቸኛ አገር ናትና ብለዋል። ስለዚህ ዋሽንግተን ቻይናን ለመቋቋም ተጠናክራ መገኘት አለባት። ጆ ባይደንንም ጨምሮ ብሊንከንም ሆኑ በርካታዎቹ የአዲሱ አስተዳደር ሰዎች በፕሬዝደንት ኦባማ አስተዳደር የነበሩ መሆናቸውን ቢያምኑም አሁን ያለው አስተዳደር የኦባማ አስተዳደርን ዘይቤ መልሶ ለማስፈን ነው የሚለውን አስተያየት ብሊንከን አልተቀበሉትም። ያ ዘመን አልፏል ያሉት ብሊንከን ባይደን ዓለምን የሚመለከቱበት አይን አዲስ ነው ብለዋል።
ደረጀን ለዘገባው አመሰግናለሁ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በአፍሪካ የኮቪድ-19 ዜና፣ ኬንያ ከአንድ ሚሊዮን በላይ የኮሮና ቫይረስ ክትባቶችን እንዳስገባች የሀገሪቱ የጤና ሚኒስቴር አስታወቀ። በቀዳሚነት ክትባቱ ለጤና ባለሙያዎች እንደሚሰጥ የጤና ሚኒስትሩ ገልጸዋል። ከናይሮቢ ገልሞ ዳዊት ተከታዩን ዘገባ አጠናቅሯል።
ኬንያ 1.2 ሚሊዮን የአስትራዜኔካን የኮቪድ-19 ክትባት ማግኘቷንና ትላንት ማስገባቷን የጤና ሚኒስትሯ አስታውቋል። ፕሬዚደንት ኡሁሩ ኬንያታ በተገኙበት ስነ ስርዓት ክትባቱ ዛሬ ወደ ሀገሪቱ የተለያዩ ግዛቶች ተልኳል። ክትባቱ በቅድሚያ ለጤና ባለሙያዎች እንደሚሰጥ የጤና ሚኒስትሩ ሙታይ ካግዌ አስታውቀዋል።
Kenya is among the first countries on the continent to receive and commence COVID-19 vaccination program.
Kenya ባህጉሩ የኮቪድ-19 ክትባት መርሃ ግብር ከጀመሩ ቀዳሚ ሀገሮች አንዷ ነች። ክትባቱን በሚገባ መልኩ ለማሰራጨት በቂ ዝግጅት ካደረጉ የአፍሪካ ሀገሮች አንዱ ነን። ዛሬም ወደ ሀገራችን የገባው ይህ ህይወትን ያተርፋል የተባለው ክትባት በ47ቱም የኬንያ ግዛት አስተዳደሮች ባሉ የክትባት ዴፖዎች ተሰራጭቷል ብለዋል ካግዌ። ከ1.2 ሚሊዮኑ ወደ 400 ሺህ የሚሆነው የጤና ባለሙያዎችን ለመከተብ እንደሚውልና ቀሪው የጤና ሚኒስቴር ባስቀመጠው ፖሊሲ መሰረት ለሚያስፈልጋቸው ሰዎች እንደሚሰጥ ሚኒስትሩ ተናግረዋል። ካግዌ ኬንያ ማንኛውንም የኮሮና ቫይረስ መከላከያ ክትባት ለመውሰድ በቂ ዝግጅት ማድረጓንና ተጨማሪ ክትባቶች ሲገቡም ወደ ተለያዩ የሀገሪቱ ክፍሎች ፈጥና ለመላክና ለማከማቸት ዝግጅት ማድረጓን ገልጸዋል። ሀገራቸው የኮቪድ-19 ክትባቶችን ማስገባት እንደምትቀጥልና ከጤና ባለሙያዎች ቀጥሎ የጸጥታ ሰራተኞች፣ መምህራንና ለህብረተሰቡ ቀጥተኛ አገልግሎቶችን የሚሰጡ እንደሚከተቡ በስነ ስርዓቱ ላይ የተገኙት የሀገሪቱ ፕሬዝዳንት ኡሁሩ ኬንያታ አስታውቀዋል። የዛሬው ኬንያ ተቀብላ ያከፋፈለችው 1.2 ሚሊዮን የአስትራዜኔካ ክትባት ከተባበሩት መንግስታት የህፃናት መርጃ ድርጅት በልገሳ የተገኘ መሆኑ ተገልጿል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞን ለዘገባው አመሰግናለሁ። አፍሪካ ውስጥ ቢያንስ 60 ከመቶውን የሀገሪቱን ህዝብ የኮቪድ-19 ክትባት መከተብ እንድንችል ከፈለግን በኮቫክስ መርሃ ግብር አማካይነት እየተሰጠ ካለው ክትባት በተጨማሪ ሌላም የክትባት አቅርቦት ማግኘት ይኖርብናል ሲሉ የሀገሪቱ የበሽታ መቆጣጠሪያ ማዕከል ኃላፊው አሳስበዋል። ሩዋንዳ ደግሞ የመጀመሪያ ክትባት አቅርቦት በትናንትናው ዕለት እንደደረሳት ታውቋል። 102,960 ክትባቶች ትናንት ኪጋሊ አውሮፕላን ጣቢያ እንደገቡ ነው የተገለጸው። ከዚህ በሰዓታት ቀደም ብሎ ደግሞ 240 ሺህ የአስትራዜኒካ ክትባቶች ከህንድ ሴረም ኢንስቲትዩት እንደደረሷት ተጠቁመዋል። በኮቪድ-19 ዓለም አቀፍ ዜና ስንቆይ ህንድ በሀገር ውስጥ የሰራችው የመጀመሪያ የኮቪድ-19 ክትባቷ ቫይረሱን ለመከላከል 81 ከመቶ አቅም ያለው መሆኑን ትናንት የወጣ አንድ ጥናታዊ መረጃ አመለከተ። በመንግስቱ የህክምና ምርምር ተቋምና ባህራት ባዮቴክ በተባለ የመድኃኒት ኩባንያ በትብብር የተሰራው ኮቫክሲን የተባለው ክትባት በ25,000 በጎ ፈቃደኞች ላይ ተሞክሯል ተብሏል። ቀደም ብሎ በዚሁ ክትባት ላይ የተካሄደ ሌላ ሙከራም ብሪታንያ ላይ የተቀሰቀሰውንም የቫይረሱን ዝርያ አይነት ለመከላከል የሚችል መሆኑን አሳይቷል ነው የተባለው። ባህሬን፣ ሚያንማርና ፊሊፒንስን ጨምሮ ከ40 በላይ ሀገሮች ይህንን ክትባት ማስመጣት እንደሚፈልጉ ከወዲሁ ማስታወቃቸውን ዜናው ጨምሮ ገልጿል። በሌላ የኮቪድ ክትባት ዜና የአውሮፓ ህብረት የመድኃኒት ቁጥጥር ተቋም በሩሲያ በተሰራው ስፑትኒክ በተባለው ክትባት ላይ ሳይንሳዊ ግምገማ አስጀምሯል። ባለፈው ወር በላንሴት መጽሔት ላይ የወጣ ባቻ ሳይንቲስት የተገመገመ ጥናት ክትባቱ 92 ከመቶ የመከላከል አቅም የያዘ መሆኑን እንዳመለከተ አይዘነጋም። ይበዚህ እንዳለ ወፋፍራም ሰዎች የሚበዙባቸው ሀገሮች ውስጥ በኮቪድ-19 ሳቢያ የሚሞቱ ሰዎች ቁጥር ከፍ ያለ መሆኑን አንድ አዲስ ጥናት አመለከተ። የሰውነት መግዘፍና ተያያዥ ጉዳዮችን የሚያጠናው World Obesity Federation የተባለ ድርጅት ዛሬ ባወጣው ጥናት በዓለም ዙሪያ በኮቪድ-19 በሽታ የተነሳ ለህልፈት ከተዳረጉት 2.5 ሚሊዮን ሰዎች ውስጥ 2.2 ሚሊዮኑ የሞቱት ወፋፍራም ሰዎች በሚበዙባቸው ሀገሮች መሆኑን ገልጿል። ይህ ብቻ ሳይሆን ከኮቪድ-19 ተያያዥ የሞት መጠኑ 50 ከመቶ ወይም ከዚያ በላይ ህዝባቸው የሰውነት ክብደቱ ከመጠን በላይ በሆነባቸው ሀገሮች እንደ ዩናይትድ ስቴትስ፣ እንግሊዝና ጣሊያን ባሉት ከሌሎች ጋር ሲነጻጸር ከ10 እጥፍ የበለጠ መሆኑን ይኸው ጥናት አመልክቷል። የዓለም የጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም በዚሁ ጉዳይ ላይ በሰጡት አስተያየት ከልክ ያለፈ የሰውነት ክብደትና በኮቪድ-19 ህመም ሳቢያ ለሞት የመዳረግ አደጋ ተያያዥነታቸው ግልጽ ነው ብለዋል። መንግስታት ጉዳዩን ትኩረት እንዲሰጡትና መፍትሄ እንዲፈልጉም ይህ ጥናት ማንቂያ ጥሪ ተደርጎ መወሰድ አለበት ብለዋል ዶክተር ቴድሮስ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። The Voice
of America. ይታየን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሐሙስ የካቲት 25 2013 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ወደ ቀዳሚው አቢር እስከ ማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እናሰማችሁ።
ሰላምና መረጋጋት ድህነት መረጋጋቱ በፖሊስም ብቻ አይደለም፣ የህዝብ የመላውን ህዝብ ተሳትፎ ሲኖር ነው። ህዝባችን በጣም ቆም ብሎ ማሰብ አለበት። ሰላም ከሌለ ማን እንደሚጎዳ ይታወቃል። ህዝቡ ነው የሚጎዳው። ያ የዕለት ጉርሻ የሚኖረው ህዝብ ሰርቶ የሚበላው ሰው ነው የሚጎዳው። እና ወጥቶ መግባት ትልቅ ነገር ነው። ህዝቡ እዚህ ላይ ነቅቶ ለሰላሙ ሲል ለሰላም መቆም አለበት፣ ማገዝ አለበት።
የትግራይ ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ ናቸው የሰማችኋቸው። በሁለተኛው አጋማሽ ክፍለ ጊዜ ይመለሳሉ፣ ጠብቋቸው። አድማጮች፣ አሁን ወደ ቀዳሚው የዕለቱ አቢይ ርዕስ በትግራዩ የህግ የበላይነት ባለው ዘመቻ ቀሪውን ሁለት ዓላማዎች ለማጠናቀቅ ቁርጠኛ ነኝ ሲል የኢትዮጵያ መንግስት አስታወቀ። ሁለቱ ዓላማዎች ደግሞ ሰብአዊ ድጋፍ መድረሱን ማረጋገጥና ክልሉን መልሶ መገንባት እንዲሁም አሁን በክልሉ ውስጥ በንቃት የሚንቀሳቀሱ ወንጀል ፈጻሚዎች ያላቸውን ለህግ ማቅረብ መሆኑን አመልክተዋል። የህግ የበላይነት ዘመቻውን ለማዳከም የታቀዱ ማናቸውም ወገንተኝነት ጣልቃ ገብነቶችና የፖለቲካ ዘመቻዎች ግን ኢትዮጵያ አትቀበልም ብለዋል የጠቅላይ ሚኒስትሩ ጽህፈት ቤት በዛሬው ዕለት ባወጣው መግለጫ። ዓለም አቀፉ ማህበረሰብና መገናኛ ብዙሃን የኢትዮጵያን መንግስት ህግ የማስከበር ኃላፊነት የዘነጉ ይመስላል ያሉ አንድ የዘርፉ ታዋቂ ምሁር በበኩላቸው ይህ በማንኛውም ሀገር በጥርጣሬ የሚታይ አይደለም ሲሉ ተናግረዋል። በአዲስ አበባ ዩኒቨርሲቲ የህግ መምህር የሆኑት ዶክተር ጌታቸው አሰፋ እንዳሉት በትግራይ ክልል ያለውን ሁኔታ አስመልክቶ ከዓለም አቀፉ ማህበረሰብ እየወጡ ያሉት መግለጫዎች በተጨባጭ ሁኔታ ላይ የተመሰረቱ አይደሉም፣ የቀራቸው የፌዴራል መንግስቱ ወታደሮች ይውጡ ማለት ብቻ ነው ሲሉ ነው የዓለም አቀፉን ማህበረሰብ እይታ የተቹት። የተለያየ ደረጃ ያላቸው የተሳሳቱ መረጃዎች መኖራቸውን ጠቅሰው ጫና እንደሚያደርጉም ጠቁመዋል። እስክንድር ፍሬው ተከታዩን አድርሶናል።
ትናንት በጠቅላይ ሚኒስትር ጽፈት ቤት የወጣው መግለጫ በትግራይ ክልል ያለው ወቅታዊ ሁኔታ በዘርፍ ተከፋፍሎ የተብራራበት፣ በቁጥር የተደገፉ መረጃዎችም የተሰጡበት ነው። ህግ የማስከበር ዘመቻው ለምን እንዳስፈለገና ጦርነቱንም ማን እንደጀመረው ለማስታወስ ሞክሯል መግለጫው። በዚያች ጥቅምት 24 2013 ምሽት የሆነ የተከሰተ ያለውንም አስቀምጧል። ያ ቀን የህገ መንግስቱ ዘቦች የሆኑት የመከላከያ ሰራዊት አባላት በጭካኔ የተገደሉበት ነው ብለዋል። ይህ በህዋት ሆን ተብሎ የተፈጸመው ዘግናኝ ጥቃት ደግሞ በሀገሪቱ ህጎች መሰረት ከፍተኛ የክህደት ወንጀል መሆኑን አመልክቷል። የኢትዮጵያ መንግስት ህግ የማስከበርና ሀገርን የመጠበቅ ግዴታዎች እንዳሉበትም ጠቁሟል። በአሁኑ ወቅት በትግራይ ክልል ያለው የህግ የበላይነት የማስከበር ስራ ሁለት አላማዎች እንዳሉትም ነው መግለጫው ያስረዳው። የመጀመሪያው ክልሉን መልሶ ለመገንባት ሰብአዊ ፍላጎቶች መሟላታቸውን ማረጋገጥ ነው። የተጎዱ የመሰረተ ልማት አውታሮችን መጠገንና የአስተዳደር ተግባራት ተስተካክለው ለዜጎች ውጤታማ አገልግሎት በብቃት እንዲሰጡ የሚለውም እዚህ ላይ ተካቷል። በመግለጫው እንደተቀመጠው የህግ ማስከበር ስራው ሁለተኛ አላማ አሁንም በክልሉ ውስጥ በንቃት የሚንቀሳቀሱ የወንጀል ፈጻሚዎችን ለህግ በማቅረብ ሂደቱን ማጠናቀቅ ነው። የኢትዮጵያ ፌዴራል መንግስት በህገ መንግስቱ የተሰጡትን ተቋማዊ ኃላፊነቶች ለመወጣትና ሁለቱን አላማዎች ለማሳካት ቁርጠኛ ነው ብሏል ይሄው መግለጫ። የኢትዮጵያ መንግስት በዚህ መግለጫው ከሰብአዊ ድጋፍ፣ ሰብአዊ መብት፣ የሚዲያ ይለፍ፣ መሰረተ ልማትና ከመሳሰሉት አንጻር በክልሉ ያለውን ወቅታዊ ሁኔታ አብራርቷል። በዚህም መሰረት ለ3.8 ሚሊዮን ተጠቃሚዎች የሚከፋፈል ከ780,530 ኩንታል በላይ የምግብ እህል በፌዴራል መንግስቱ መላኩ ተጠቅሷል። መንግስት እስካሁን ለትግራይ ክልል ሰብአዊ ድጋፍ ከ1.8 ቢሊዮን ብር በላይ ወጪ ማድረጉም ተመልክቷል። ኢትዮጵያ ባለፈው ሳምንት ለሰብአዊ ተቋማት ያልተገደበ ይለፍ መስጠቷንም መንግስት አስታውቋል። ከተባበሩት መንግስታትና ከሌሎች ዓለም አቀፍ ድርጅቶች ጋር ትናንት በተደረገ ምክክርም በአሰራሮች ዙሪያ ከመግባባት ላይ መደረሱን፣ ማሻሻያዎችም መደረጋቸውን አስረድቷል። የትናንቱ መግለጫ ከሰብአዊ መብት ጥሰቶች አንጻር መንግስት እየሰራቸው ያሉ ስራዎችም የተብራሩበት ነው። ህወሓት በጀመረው ግጭት ውስጥ የተከሰቱ የሰብአዊ መብት ጥሰቶችን ለመቅረፍ ተጨባጭ እርምጃዎችን ወስዷል ይላል መግለጫው። ከዚህ አንጻር የመጀመሪያው ዋና የሰብአዊ መብት ጥሰትና የጭካኔ ተግባር በማይካድራ የተፈጸመው መሆኑንም ይገልጻል። በህወሓት ታጣቂዎች በተደራጁና በተደገፉ ወጣቶች በመቶዎች የሚቆጠሩ ዜጎች መገደላቸውን ያስታወሰው መግለጫው የኢትዮጵያ ሰብአዊ መብት ኮሚሽን በጉዳዩ ላይ ጥልቅ ምርመራ ማካሄዱንና የመጀመሪያ ግኝቱን ይፋ ማድረጉንም አስረድቷል። መንግስት እንዳለው የፌዴራል ፖሊስና የፌዴራል ጠቅላይ አቃቤ ህግ በሁመራና ማይካድራ ከተፈጸሙ ግድያዎች ጋር በተያያዘ የወንጀል ምርመራ አካሂደዋል። መርማሪዎቹም ወደ 200 የሚጠጉ ተጠርጣሪዎችን ለይተዋል ብሏል። አብዛኛዎቹ ተጠርጣሪዎች ወደ ሱዳን መሰደዳቸውን፣ 21 ተጠርጣሪዎች ግን በቁጥጥር ስር መዋላቸውንም ጠቁሟል። ቃል በገባው መሰረት የፌዴራል መርማሪዎች አክሱምን ጨምሮ በተለያዩ የክልሉ አካባቢዎች ተፈጸሙ በተባሉ የሰብአዊ መብት ጥሰቶች ላይ ምርመራ እያደረጉ መሆናቸውንም ነው መንግስት የገለጸው። የኢትዮጵያ ሰብአዊ መብት ኮሚሽን ለነዚህ ምርመራዎች ከሚመለከታቸው የተባበሩት መንግስታት ድርጅት አካላት ጋር ለመተባበር ፈቃደኛ መሆኑን በመግለጫው ተመልክቷል። ኢትዮጵያ ወሰደችውን የህግ የበላይነት እርምጃ ለማዳከም የታቀዱ ማናቸውንም ወገንተኛ ጣልቃ ገብነቶችና በአገርና በመንግስት ላይ የሚደረጉ ጫናዎች ግን አትቀበልም ብሏል መግለጫው። በመሰረተ ልማት አውታሮች ጥገና፣ በማህበራዊ አገልግሎቶች አሰጣጥ እንደዚሁም በሌሎች ዘርፎች እየተካሄዱ ያሉ ተግባራትም በመግለጫው ተብራርተዋል። የኢትዮጵያ መንግስት ይህንን መግለጫ ያወጣው የተሳሳቱ መረጃዎችን መነሻ ያደረጉና አግባብነት የጎደላቸው ያላቸውን የአንዳንድ ዓለም አቀፍ ተቋማትና አገራት አስተያየቶችና መግለጫዎች እየተቸ ባለበት ወቅት ነው። በአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት መምህርና ተመራማሪ ዶክተር ጌታቸው አሰፋ ይህንን የኢትዮጵያ መንግስት ስጋት ይጋራሉ። አንዳንድ ዓለም አቀፍ ተቋማትና አገራት በኢትዮጵያ የትግራይ ክልል ስላለው ሁኔታ ያላቸው መረጃ የተሳሳተና የተዛባ መሆኑንም ዶክተር ጌታቸው ያምናሉ። በኢትዮጵያ መንግስት የወጣው መግለጫም ያንን መነሻ ያደረገ እንደሆነ ይገምታሉ።
መግለጫው እንግዲህ ሁለት ወይም የተዛባላይ አላማዎችን የያዘ ነው ብዬ እገምታለሁ። አንደኛው እና ዋናው በዚህ በኢትዮጵያ እያካሄደችው ባለችው የህግ ማስከበር ስርዓት ውስጥ የገጠመውን ችግር ከሚዲያም ከተለያዩ መንግስታትም የተዛባ አመለካከት የሚመስለውን ሁኔታ ለማስተካከል የሚሞክርና መረጃ ለመስጠት የሚሞክር መግለጫ አድርጌ ነው የማየው። ስለዚህ በአገር ውስጥም ከአገር ውጭ ያሉትን ተመልካቾች ይህንን በመንግስት በኩል እየተወሰደ ያለውን በሁለቱም ዘርፎች በመልሶ መገንባትም እንደገና ቀሪ ስራዎችን በመጨረስም ሰብአዊ ድጋፎችን ለሚፈልጉ ህብረተሰብ ክፍሎች ማድረስንም በተመለከተ ሁሉንም ጎን ለጎን በባለቤትነት እያከናወነ መሆኑን ለማሳየትና ከዚሁ ጋር ተያይዞ እንግዲህ በሌላ ወገን የሚሰሙትን የተለያዩ ደረጃ ያላቸውን የተሳሳቱ መረጃዎች እና ጫናዎች በመንግስት ላይ የሚደረጉትን መረጃ በመስጠት ሌላ ፐርስፔክቲቭን የመንግስትን ፐርስፔክቲቭ ለማሳየት የሚሞክር መግለጫ አድርጌ ነው ያየሁትና እስካሁን ድረስ በምናየው በበቂ ሁኔታ ይሄ በየጊዜው አለመደረጉ ችግር የፈጠረ ይመስለኛል። መንግስት በተለያዩ አካላት የተሳሳቱ መረጃዎች በሚነገሩበት ጊዜ በፍጥነት ያንን መረጃ ለማስተባበል መረጃዎቹ ተሳሳቱ ቢሆንም እንደ እውነት እንዲወሰዱ እድል እንዲኖራቸው ያደረገ በመሆኑ የዘገየ ነው ብዬ ነው የምገምተው። ይሄ በወር በምናምን ጊዜ እንደዚህ ረዘም ያለ ጊዜ ወስዶ የሚሰጠው መግለጫ ኢፌክቱ ወይም ውጤቱ ሊሚትድ ነው እና አይ ቲንክ በየጊዜው ቢቻል በቀን በቀን ወይም መረጃዎች ተሳሳቱ መረጃዎች ከፍተኛ ተጽዕኖ የሚያደርጉ መረጃዎች በወጡ ቁጥር ወዲያውኑ ሪስፖንድ ማድረግ ተገቢ ነው ብዬ ነው የማምነው እና በዚህ ረገድ ጥሩ ነው። ግን በፍጥነትና ሁኔታዎችን እያዩ መደረግ ያለባቸው ይመስለኛል መግለጫዎቹ።
መንግስት በትግራይ ክልል ያካሄደውን ዘመቻ በተመለከተ ከዓለም አቀፍ ተቋማትና አገራት የሚሰጡ አስተያየቶች አግራሞት እንደፈጠሩባቸውም ነው ኢትዮጵያዊው የህግ ምሁር የሚናገሩት።
ቤዚክ የሆነው የመንግስት ኃላፊነት ጭምር የተዘነጋ ነው የሚመስለው። አቶ እስክንድር ከውጭ የሚመጡትን ጫናዎች ስትመለከት የትግራይ ክልል በኢትዮጵያ ውስጥ ያለ አንድ ሪጅን አንድ ክልል እንደሆነና በዛ ክልል ውስጥ የሚፈጠር የክልሉ መንግስት የተሳተፈበት የህግና ስርዓት መፍረስ ያንን ማስተካከል የፌዴራል መንግስቱ ቀዳሚ ተግባርና ኃላፊነት እንደሆነ ይሄ በማንኛውም አገር በጥርጣሬ የሚታይ የሚችል አይደለም። በአንድ አገር አንድ አካባቢ ውስጥ የሚፈጠር የህግና ስርዓት መፍረስ ዜጎቹን አደጋ ላይ የሚጥል አገሩን አደጋ ላይ የሚጥል ስለሆነ ይሄ አንድ ሉዓላዊ ሀገር መንግስት ያለው ሀገር ይሄንን ችግር ለመፍታት የሚወስደው እርምጃ በምንም ተአምር በሌሎች አካላት ጥያቄ ውስጥ ሊገባ የሚችል አይደለም እና አሁን በእኛ ሁኔታ የምናየው እጅግ በጣም አስደናቂ ነው። በጭራሽ ያልተጠበቀ ነው የሚመስለኝ። በእውነት ስመለከተው አንዳንዱን ነገር የህግና ስርዓት ለማስከበር መንግስት የሚወስደው እርምጃ ይህን ያህል ተቃውሞ ይገጥመዋል የሚል እምነት አልነበረኝም። ኦፍኮርስ የሰብአዊ መብት ጥሰት ሲኖር መንግስት የተለያዩ አካላት ወታደሮች ፎርም የተለያየ ምክንያት መብት ሊጥሱ ይችላሉ። እነዛ አይነት ችግሮች ሲኖሩ እርምጃ መወሰድ አለበት። ህግ ማስከበር ስርዓቱ እየተከናወነ ነገር ግን አላስፈላጊ የሰብአዊ መብቶች ጥሰት መኖር የለባቸውም የሚል ሀሳብ መስጠት ይቻላል። ይሄ እንዳይከሰት መታገል ይቻላል። ይሄ ከሰብአዊ መብት ተቋማት የሚጠበቅ ነው፣ አገር ውስጥም የውጭም ቢሆኑ። ነገር ግን ይሄንን ሳይሆን ታርጌቱ ምንም አይነት መንግስት የሚወስደው እርምጃ ሁሉ ኳስችነብል እንዲሆን፣ በጥያቄ ምልክት ውስጥ እንዲገባ እና የሀገርን ሉዓላዊነት በማይቀበል ደረጃ አካባቢው ለምሳሌ አይ ቲንክ የቀራቸው የፌዴራል መንግስቱ ወታደሮች ይውጡ ማለት እንጂ ከዛ ይውጡ ያላሉት የለም። እንደ ሌላ ሀገር የትግራይ ክልልን የማየት የሚመስሉ መግለጫዎች ናቸው የሚሰጡት እና የመግለጫው አይ ቲንክ አንዱም ያው በእውነቱ መንግስት ይህንን ማለት የማይጠበቅበት ነው ብለን ብንልም፣ ነገር ግን ማስታወስ የሚያስፈልገው መስሎ የታየው ይመስለኛል መንግስት እና ይሄ ቤዚክ የሆነው የመንግስት ኃላፊነትን ጥያቄ ውስጥ የገባ የሚያስመስል ሀሳቦች ስለሚሰጡ ለዛ መልስ ለመስጠትም ወይም ለማስረገጥም የተደረገ ስቴትመንት ነው የሚመስለኝ እና በዛ መልክ አይ ቲንክ ተገቢ ነው ማለት ይቻላል።
አሁን በትግራይ ክልል ለሚስተዋሉ ችግሮች ጦርነቱን የጀመረው አካል ከፍተኛ ኃላፊነት እንደሚወስድም የህግ ምሁሩ ተናግረዋል። ከአሜሪካ ድምጽ ጋር ቃለ ምልልስ ያደረጉት የትግራይ ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋም ህወሓትን ኤርትራን ወደ ግጭት በመጋበዝ ጭምር ወንጅለዋል።
ሁላችን እንደምናስታውሰው የነበረው ትፕል ፋይል ወደ ኤርትራ ሁሉ ሮኬት ስተኩስ ነበር። ውድ ነገር ትሪገር ያገ ግጭት ማለት ነው። ይሄ አንዱ ምክንያት ሊሆን ይችላል፣ ሌሎቹ ምክንያቶች ሊኖር ይችላሉ። ዋናው ነገር ግን ምንድን ነው? የትግራይ በአስቸኳይ አዋጅ መሰረት ክልሉ መቋጠር ያለበት መከላከያ ነው። ሌላ ኃይል ካለ መውጣት አለበት የሚል አቋም ግልጽ አቋም ነው። የጊዜያዊ አስተዳደሩም ነው አጠቃላይ የፌዴራል መንግስት አቋም ይሄ ነው። እንዳልኩት ፌዴራል መንግስት ወደ ግጭት የገባው ፈልጎ አይደለም። ብዙ ለሰላም ለድርድር እድል ነበር፣ ለእርቅም እድል ነበር። ብዙ ሽማግሌዎች መጥተዋል፣ ግን የነበረው የቲፒኤልኤፍ ኃይል አልጠቀመትም ይህን እድል። ለዚህ መከላከያ ኃይል ከመጣ በኋላ ግን ቀይ መስመር ስላለፈ ነው ፌደራል መንግስት ተገዶ ወደ ህግ ማስከበር እርምጃ ያገባው። ይሄ ማለት ትርጉሙ በጣም ውስብስብ ነው። ምክንያቱም የራስን ኃይል የክልሉን ጠብቀ ነው ኃይል ራሱን የነበረው ዘን መንግስት ከመጣው ማን ነው የሚጠብቀው? ሜዳ ላይ ነገር ወዛችና በዚህ የመጣው ብዙ ነገር ሊመጣ ይችላል። ኢቨንት ብቻ አይደለም ክሰቱ። በዚህ ምክንያት እንደተባለው ሁኔታው ተፈጠረ ነው። ለዚህ ግን እንዲስተካከል በእኛ በኩልም ግፊት አለ። ፌደራል መንግስትም ይሄ ተማሳይነት ያለው ዋናው ነገር ግን ያው መንግስት ለመንግስት በሚያደርገው ስራ ይፈታሉ የለማስበው።
በአዲስ አበባ ዩኒቨርሲቲ የህግ ትምህርት ክፍል መምህር ከሆኑት ከዶክተር ጌታቸው አሰፋ ጋር ያደረኩት ቃለ ምልልስ አላበቃም። በቀጣይ ዘገባ ልመለስበት እሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
መንግስት ፓርቲውን እየገጠሙ ናቸው ያላቸውን ችግሮች ከቀረፈ በስድስተኛው ሀገራዊ ምርጫ እሳተፋለሁ ሲል የኦሮሞ ብሔራዊ ኮንግሬስ አስታወቀ። መንግስት በምርጫው እንዳልሳተፍ ጫና አሳድሮብኛል ሲልም ወንጅሏል ኦፌኮ። ገዢው የብልጽግና ፓርቲ በበኩሉ የኦሮሞ ፌዴራሊስት ኮንግሬስ ያቀረበውን ቅሬታ ስም የማጥፋት ዘመቻ ነው ሲል ውድቅ አድርጎታል። ፀሐይ ዳምጠው ዝርዝሩን ይዛለች።
የኦሮሞ ፌዴራሊስት ኮንግረስ ኦፊኮ ባወጣው መግለጫ መንግስት የምርጫ አስተባባሪዎችን አስሮብኛል፣ በተለያዩ ቦታዎች ጽፈት ቤቶችን ዘግቶብኛል በማለት ነው የወነጀለው። ለምርጫውም እንዳልዘጋጅ ጫና ፈጥሮብኛል ስልም አማሯል። የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲና ለአሜሪካ ድምጽ ሲናገሩ ይህንኑ ነው ያብራሩት።
ቢሮ ኃላፊዎች አስሮ ንብረቱ ሁሉ ተዘርፎ ግቢ ከተባ ለምሳሌ ላለፉት 7 ወራት የአዳማ ያለው ቢሮችን ደህንነቶች ባደረጉት ተጽዕኖና ማስፈራራት ለ7 ወሮች ተዘርቶ አዳማ ከተማ ሩቅ አይደለም እንደዛ ነበር። ለሰላሌ መስመር ቢሮዎቻችን በተደጋጋሚ የቢሮ ኃላፊዎች ታስሮ አሁንም እስር ቤት ነው ያሉት። ሀረር ላይ ለምሳሌ አንዋር ሳኒ የሚባል ምስራቅ ሀረርጌ ቢሮ ኃላፊ ያሁኑ የማዕከላዊ ኮሚቴያችን አባል 7 ወሩን አልፎታል ከታሰረ። ሌሎቹም እሱ ስለታሰረባቸው ቢሮ ከፍቶ መንቀሳቀስ አልቻሉም። ቢሮችን ብዙ ቦታ ተዘግቷል። ጅማ ምን መቁጠር ይቻላል። ቢሮ ለማሳየት አልቻለም ነው ለሚያዋጣ አይደለም ደግሞ ነግሬነ መፍትሄው የጋራ ኮሚቴ አቋቁሞ ተንቀሳቅሶ በየደረጃው በማዕከልም በዚህ በዞኖችም የእኛ ተወካዮችን ሰጥተን ተንቀሳቅሰን ለምን ቢሮዎች እንደተዘጉ ለምን አባሎቻችን እንደታሰሩ በምን እንደታሰሩ በዚህ ምክንያት ነው የሚባለው እንድንተማመን በዚሁ ፓርቲም እኛም የእነሱንም ተወካላየንም እስካሁን ድረስ።
በብልጽግና ፓርቲ የፖለቲካ ፓርቲዎች እና የሲቪክ ማህበራት ጉዳዮች ኃላፊ ዶክተር አለሙ ሲሜ በበኩላቸው ኦፊኮ አጋጥሞኛል ባለው ችግር ላይ ተከታዩ መልስ ሰጥቷል።
ቤት ተዘጋብን የሚል የኦሮሞ ብሔራዊ ኮንግረስ ክሶቹ የብልጽግና ፓርቲ ተወካይ ባለበት የኦፌኮ ከተወካይ ባሉበት ታይቶ የግንቢ ከተማ የመንግስት ቤት ነው፣ የከተማ አስተዳደሩ ያንን የመንግስት ቤት ለሌላ ልማት ስለፈለገው ልቀቁልኝ ምትክ ልስጣችሁ ብሎ ካስለቀቀ በስተቀር ሌላ አንድም ጋር የኦፌኮ ጽህፈት ቤት በመንግስት እንዲዘጋ የተደረገ የለም በኦሮሚያ ውስጥ። ይሄን እንግዲህ ቁጭ ብሎ የሁለቱ ፓርቲዎች ተወካይ ቁጭ ብሎ ያረጋግጡ፣ በመረጃ የተረጋገጠ ነው። ሌላው ይሄ ሰዎች ታስሩ ግን እሱም ታይቶ ማንም ኦፌኮ አባል ወይ ደግሞ አመራር ስለሆነ ያለአግባብ የታሰረ ሰው ጠፍቷል። ያለበቂ ምክንያት ብሎ ትንንሽ ነገሮችን ፈልጎ የታሰሩም ካሉ አንጡና እንነጋገር ብለናል። እኔ ራሴ የኦፌኮን ሊቀመንበር ፕሮፌሰር መረራን አግኝቻቸው አውርቻል ስሎ በአካል አግኝተናል። ከዛ በኋላም በስልክ ጠይቄያለሁ። አንጡ ዛንጫው በትልልቆቹ የምናውቃቸው ኦፌኮ አመራሮች ውድ አርቲስታችን አርቲስት አጫፍ ቤሳ ግድያ ጋር ተያይዞ በተፈጠረ እውቀት እና ራሳቸው በፈጠሩት ህግ ጥሰት በህግ ጥላ ስር ሆነው ፍርድ ቤት ጉዳያቸው እየታየ ግለሰቦች አሉ። የእነሱ እዚህ የብልጽግና ተወካዮች ምናምን ተወያይተን የምንፈታው ጉዳይ አይደለም። እሱ ህግ የሚፈታው ጉዳይ ነው። ትልልቅ ወንጀል ሰርቶ ፍርድ ቤት ከተያዘ በስተቀር በትንንሽ ሰበብ ፍለጋ የታሰሩ ካሉ አንቱና እኔ ቁጭ ብለን ይሄን ምርጫ የተሳካ ዲሞክራሲያዊ፣ ፍትሃዊና ነጻ ለማድረግ ከእኛ በኩል መክፈል ያለብንን ዋጋ ለመክፈል ዝግጁ ነን። መውሰድ ያለብንን እርምጃ ለመውሰድ ዝግጁ።
ኦፊኮ የምርጫ ቅስቀሳ ለማድረግ በኦሮሚያ ክልል ውስጥ መንቀሳቀስ አልቻለም ሲሉም ፕሮፌሰር መረራ ጉዲና ተናግረዋል።
የፖለቲካ ምህዳሩ መጥበብ አሁን በጠበበበት መንገድ ምርጫ ውስጥ መግባት አስቸጋሪ ነው ብለን መግለጫም ስናወጣ ነበር። ደብዳቤዎች ማመልከቻዎች ስንጽፍም ነበር። እስካሁን በቂ በሆነ መንገድ የተመለሰልን የለን። ምርጫ ውስጥ ለመግባት
የምንቀመጥበት ሰውን የምናስተባብርበት የምናነጋግርበት የምናደራጅበት ሳናገኝ ምርጫ እንዴት ነው የምንገባው ብለን ጠይቀናል። አሁንም የተዘጉ ቢሮዎቻችን በቀጣይ ሆነ በተዛዋሪ እንደተዘጉ ናቸው።
በዚህ ዙሪያ ከብልጽግና ፓርቲ ምላሽ የሰጡት ዶክተር አለሙ ስሜ በበኩላቸው ኦፊኮ ያነሳው ቅሬታ አግባብ አይደለም ብሏል። ችግር አለ የተባለበት ቦታ ሁሉ ተለይቶ ከመጣ ግን ችግሩን እንፈታለን ብሏል።
የቢሮ ጉዳይ ውሸት ከግንቢ በሳይ ግንብ እውነት ነው የማይካድ እውነት፣ ሌላው ውሸት ነው። ምናልባት በራሱ የተለያዩ ሰበቦች ራሱ ፍቃቸውን ገድቦ ሊሆን ይችላል እንጂ ከአንድ ዓመት በፊት በመላው ኦሮሚያ አካባቢ እንደፈለገው አንዳንዴም ህግን የጣሰ እንቅስቃሴ ሁሉ ሲያደርግ ነበረ። ያኔ ማንም አልነካው። አሁን ደግሞ ይልቅ ምርጫው ቀርቦ ለምርጫ ትኩረት በተሰጠበት እንደዚህ አይነት ነገር ይደረጋል የሚል ክስ ነው፣ የውሸት ክስ ነው የሚል ነው በእኔ እምነት። እዛም ከሆነ ተጨባጭ ነገሮች ከመጡ እኛ አሁንም የማስተካከያ እርምጃ ለመውሰድ ዝግጁ ነን። ጫና ደርሶባቸዋል የሚል እምነት የለንም።
በምርጫው እንዳልሳተፍ መንግስት ገፍቶኛል በማለት ኦፊኮ የሰነዘረ ወቀሳ አግባብነት የለውም ብሏል ዶክተር አለሙ ስሜም።
ይህን ችግር መፍቶ የሂደቱ አካል የመፍትሄውም አካል ሆኖ ስርዓት መገንባት ነው ያለበት እንጂ ኦፊኮ እንዲህ ካልሆነ ከዲሞክራሲያዊ ግንባታ ሂደቱ ራሴን አውጥቻለሁ ማለት የአንድ ለስርዓት ለመገንባት እታገላለሁ የሚል ፓርቲ ባህሪ ሊሆን አይችልም። ከፖለቲካው መውጣት ከተፈለገ ሌሎች መውጣት ነው እንጂ እነዚህ አይነት ነገሮችን ሰበብ ማድረግ ሲጀመር እዚህ ሀገር ውስጥ ፓርቲ የተቋቋመው ይህንኑ ለመታገል ለማስተካከል ውስጥ ገብቶ ለመታገል ነው እና ይሄ ተቀባይነት የለውም በእኛ በኩል።
በተለያዩ የሀገሪቱ ክፍሎች ችግር ገጥሞናል በማለት የተለያዩ ተፎካካሪ የፖለቲካ ፓርቲዎች ላቀረቡት አቤቱታ መንግስት በየክልሉ ሰዎችን ወክሎ ችግሮቹ ተለይቶ የእርምት እርምጃ እንዲወሰድ እየተሰራ ነው ሲሉ ዶክተር አለሙ ስሜ አክለው ተናግረዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ተከታዩም እዚያው አዲስ አበባ ይቆየናል። ኢትዮጵያ ውስጥ ባለፉት 10 ቀናት ውስጥ በየቀኑ 12 ሰዎች በኮቪድ-19 ሳቢያ ለህልፈት መዳረጋቸው ተገለጸ። ለመጪው አገር አቀፍ ምርጫ መድረግ ባለባቸው ጥንቃቄዎች ላይ መስሪያ ቤታቸው እየሰራ መሆኑን የጤና ሚኒስትሯ ዶክተር ሊያ ታደሰ ተናግረዋል። ለዚህም ፀሐይ ዳምጠው።
በኢትዮጵያ ኮቪድ-19 በፍጥነት እየጨመረ መምጣቱ ያሳሰበ መሆኑን የጤና ሚኒስቴር አስታውቋል። ከቅርብ ጊዜ ወዲህ የኮሮና ቫይረስ ስርጭት መጨመሩን የገለጹት የኢትዮጵያ ጤና ሚኒስትር ዶክተር ሊያ ታደሰ በየቀኑ የሚደረገው ምርመራ ውጤት በአማካይ ከ6000 ሰዎች 800ዎቹ ለቫይረሱ መጋለጣቸውን እንደማሳያ አመልክቷል።
ከፍተኛ ቁጥር የሚያስተናግዱ ማህበራዊ እንደ ለቅሶ፣ ሀዘን፣ ሰርግ፣ ሌሎች ማህበራዊ ስብስቦች በብዛት እየተከናወኑ ነው። አገልግሎት ሰጪ ተቋማቶቻችን ስንመለከት በተለይ ምግብ ቤቶች፣ ካፍቴሪያ፣ መዝናኛ ቦታዎች፣ ትራንስፖርት ቦታዎችም እንደዚሁ በጣም የተጨናነቁና ከፍተኛ ቁጥር የሚያሳትፉ ደግሞ የተለያዩ የአደባባይ በዓላት፣ ሰልፎች፣ ስፖርት ክንውኖች፣ የሙዚቃ ኮንሰርቶችም እየተካሄዱ ነው፣ በቂ ጥንቃቄ ሳይደረግባቸው ማለት ነው። እነዚህ ነገሮች መካሄድ እንዴት እንደሚገባቸው የተቀመጡ መመሪያዎች ቢኖሩም እነዚህም ባላማከለ መልኩ እየተካሄዱ ይገኛሉ። ስለዚህ እንግዲህ እንደ ሀገር በጣም ልናስብበት የሚገባን ወቅት ላይ ያለ ነው። ከገባንበት ችግርን በአፋጣኝ ለመውጣት
የአፍና የአፍንጫ መሸፈኛ የሚያደርጉ ሰዎች በሀገር አቀፍ ደረጃ 35% ብቻ መሆናቸውን ዶክተር ሊያ ተናግረዋል።
ሁሉም በላይ በተለይ የማስክ አጠቃቀም ሽፋን በፍጥነት መጨመርና ማሳደግ ያስፈልጋል። ቀላሉ አሁንም በእጃችን ያለው መሳሪያ ማስክ ማድረግ ነው። ሌሎች እንቅስቃሴዎቻችን እያደረግን በሁሉም ተቋም ሰራተኞችም ሆነ ተገልጋዮች ማስክ እንዲያደርጉ ማበረታታት ማስገደድም ይገባል። ይሄ ደግሞ በራሱ በባለቤትነት ሁላችንም ማድረግ የሚገባን ሆኖ እያለም በተጨማሪ ግን የህግ አስከባሪ አካልም ያለ ማስክ የሚንቀሳቀሱ ሰዎችን እንዲጠቀሙ መምከርና ማስገደድ ያስፈልጋል። ሆቴሎች፣ ካፌዎች፣ ምግብ ቤቶች፣ መዝናኛ ስፍራዎች፣ ትራንስፖርት ሰጪ አካላት፣ የእምነት ተቋማት፣ ሌሎችም ማህበራዊ ተቋማትም ኃላፊነትን በተሞላ መልኩ የሚያደርጉትን እንቅስቃሴ ማከናወንና ማስክን ሁልጊዜ መጠቀምን እንደ ግዴታ ማድረግ ያስፈልጋል። እንደዚሁም ከተቀመጠው መመሪያ ውጭ የሚደረጉ መሰባሰቦችም መደረግ የለባቸውም። ይህንን እንግዲህ ቁጥጥር የማድረግና የህግ ማስከበር ስራውን በሁሉም አካላት መጠናከር ይኖርበታል። እንደ ጤና በተሰጠን ስልጣን ላይ ጤናና ጤና ነክ ተቋማትን መቆጣጠር ስለምንችል የጀመርናቸው የተለያዩ ስራዎች አሉ። በተለያየ ክልሎች ጤና ተቋማትና እንደዚሁም ጤና ነክ የምንላቸው እንደ ሆቴል፣ ሬስቶራንቶች፣ ሉካንዳዎች የመሳሰሉትን የቁጥጥር ስራ በማድረግ አንዳንድ ቦታዎች ላይ የማስጠንቀቂያ የመስጠት አንዳንድ ቦታዎች ላይ የመዝጋትንም ስራ ጀምረናል። ነገር ግን እነዚህ ጥቂት ተቋማት ናቸው እኛ ልንቆጣጠራቸው የምንችለው። ሁሉም የጸጥታ አካላት፣ ትራፊክ ፖሊሶች፣ ሌሎችም ህግ አስከባሪዎች ይህንን የመከታተልና በተለይ ህዝቡን የመጠየቅና የማስገደድ ስራ ካደረግን ተቀባይነት ነው ኖሮት የሚሰራ ስለሆነ ሁሉም የድርሻው እንዲወጣ በዚህ አጋጣሚም ጥሬን በድጋሚ ማቅረብ ወዳለው።
የጽኑ ህመማን ቁጥር ማሻቀቡና ሀገሪቷ ያሏት ሰው ሰራሽ የመተንፈሻ እገዛ መሳሪያዎች ወይም ቬንትሌተሮች ሁሉም መያዛቸውን ሚኒስትሯ ጠቁሞ ቤታቸው ውስጥ የሚቆዩ ታማሚዎች በጣም ሳይበረታባቸው ወደ ህክምና ተቋም እንዲሄዱ አሳስቧል።
የጽኑ ታካሚዎች ቁጥር እየጨመረ የመጣበት ምክንያት በቤት ውስጥ የሚቆዩ ታማሚዎቻችን በሽታው እስከሚባባስ ድረስ ወደ ሆስፒታል ያለመሄድ ሁኔታዎችም እየተፈጠሩ እንደሆነ ተገንዝበናል። እንደሚታወቀው የህመም ምልክት የሌላቸውና መጠነኛ ብቻ የህመም ምልክት ያላቸው ታማሚዎች በቤታቸው ራሳቸውን ለይተው እንዲቆዩ፣ እንደዚሁም የአንድ በሚደረግበት ሰዓት በተቻለ መጠን የስልክ ክትትል እንዲደረግ ለማድረግ እየተሞከረ ነው። እዛ ላይ በእኛም በኩል እንደ ጤናው ዘርፍ በኩልም ቤት ውስጥ ያሉትን ታማሚዎች ክትትል ማጠናከር እንደሚያስፈልግ አይተን ለማጠናከር የተጀመሩ ስራዎች ቢኖሩም አንዱ የተለየነው ነገር ህመሞች እስኪባባሱ ድረስና አንዳንድ ጊዜም በቤት ውስጥ ህክምና የሚሰጡ ባለሙያዎች በቤት ውስጥ ህክምና መስጠታቸው በጣም የሚበረታታ ሆኖ በቤት ውስጥ ግን እስከ ኦክሲጅን የመስጠት ድረስ እያቆዩ መሆኑን መገንዘብ ችለናል። ቤት ውስጥ እስከ ኦክሲጅን የሚፈልግበት ደረጃ ማንም ታካሚ ከደረሰ ጤና ተቋም ውስጥ መሄድ እንዳለባቸው ማህበረሰቡ ይህንን ሊገነዘብና በቤት ውስጥ ኦክሲጅን መውሰድ እንደሌለባቸው አውቀው ወደ ህክምና ማዕከላት እንዲሄዱ ማሳሰብ እንወዳለን።
በኮቪድ-19 መከላከያና መቆጣጠሪያ መመሪያ ላይ በሰፈረው መሰረት ከሌሎች ሀገሮች የሚገቡ ሰዎች ለሰባት ቀናት ራሳቸውን ለይቶ ማቆየት ግዴታ መሆኑን አስታውሷል። በስድስተኛው ሀገር አቀፍ ምርጫ ዝግጅትና እንቅስቃሴ ላይ ሊከሰት የሚችለውን የቫይረሱን ስርጭት ለመከላከል ጤና ሚኒስቴር እየሰራ እንደሆነ ዶክተር ሊያ ተናግሯል።
የኮቪድ መከላከል መመሪያን ተመርኩዞ የምርጫ ሂደቱ ደግሞ የሚመራበት በኮቪድ ጥንቃቄዎችን ባማከለ መልኩ እንዲደረግ የሚመራበት የራሱ የሆነ መመሪያ እንደሚኖረው በተገለጸው መሰረት ያ በጋራ የምርጫ ቦርድንም የጤና ቴክኒካል ድጋፍም እየሰጠ ያንን ዝርዝር እየተሰራ ነው። ስለዚህ እሱ እንግዲህ በተቻለ አቅም የሚደረጉ መሰባሰቦችም ሆነ የምርጫው ሂደት በአጠቃላይ ከማስክም ከሌሎችም ጥንቃቄዎች አኳያ ያንን ባማከለ መልኩ እንዲደረግ የሚያስቀምጥ ይሆናል መመሪያው። መመሪያውም ኦልሞስት አልቋል። በቅርቡም ከምርጫ ቦርድ ጋር እሱን የምናሳውቅ ይሆናል ዝርዝሩን። ነገር ግን ያንን አማክሎ የምርጫ ሂደቱ እንዲሄድ እኛም በጋራ እየሰራንበት መሆኑን መግለጽ እወዳለሁ።
የቫይረሱን ስርጭት ለመቀነስ ሁሉም ሰው ከቤቱ ሲወጣ የአፍና የአፍንጫ መሸፈኛ ማድረግ ግዴታ እንደሆነ ተገልጿል። የዛሬው መረጃ ሳይጨምር ኢትዮጵያ ውስጥ በኮቪድ-19 ምክንያት 2391 ሰው ሞቷል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ስርጭታችን እንዘልቃለን። ወደ ትግራይ ያሻግረናል። የትግራይ ጊዜያዊ አስተዳደር አምስት አቅጣጫዎችን በማስቀመጥ እየሰራ መሆኑን የጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ ተናገሩ። ዶክተር ሙሉን ያነጋገረው ዘጋቢያችን አለም ፍስሐ ተከታዩን አድርሶናል።
የትግራይ ጊዜያዊ አስተዳደር አምስት አቅጣጫዎችን በመንደፍ በመንቀሳቀስ ላይ እንደሚገኝ የትግራይ ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ ገልጠዋል።
እንግዲህ ጊዜያዊ አስተዳደሩ ያው እንደሚታወቀው ይህን የህግ ማስከበር እርምጃው ከተጀመረ በኋላ በፌዴሬሽን ምክር ቤት የአስቸኳይ ጊዜ አዋጅ ወጥተዋል። ያን ተከትሎ ደግሞ የፌዴሬሽን ምክር ቤት ባወጣው አዋጅ መሰረት ሚኒስትሮች ምክር ቤት ባወጣው አዋጅ ጊዜያዊ አስተዳደሩ ተቋቁሟል። ከተቋቋመ እና ስራ ከጀመረ አሁን 3 ወር አድርጓል። ራሱ ትግራይ ከገባ ራሱ እንግዲህ 3ኛ ወር ነው እና ሲቋቋም የተሰጠው በአዋጅ ስልጣንና ኃላፊነት አለ። እነዚህ የተሰጡት ስልጣንና ኃላፊነት በመያዝ ጊዜያዊ አስተዳደሩ ገና ሲጀምር ሮድማፕ ነገር አዘጋጅተዋል። እንዴት ነው የተሰጠውን ኃላፊነትና ተግባር የሚፈጽም የሚል አዘጋጅተን ከነዚህ ውስጥ ወደ 5 አቅጣጫ ነበር ይዘ የተነሳው። በነገራችን ላይ እዚህ ትግራይ የገባ ነው ወደ 19 ነው ህዳር 19 ነው የገባው። እዚህ ራስን ጀምር የመጀመሪያው የትኩረት አቅጣጫ የነበረው በክልሉ ጸጥታና ደህንነት እንዲሁም ሰላም ማረጋገጥ ነው። አንዱ ትኩረት አቅጣጫችን የነበር ስንሰራ ነበረው። ሁለተኛ የፈራረሰውን የመንግስት መዋቅር መልሶ ማደራጀት ሁለተኛው ትኩረት አቅጣጫ ነው። ሶስተኛው የዚህ የሰብአዊ ድጋፍ ስራዎች ምክንያቱም በዚህ ወቅት እንደዚህ አይነት ክራይሲስ ሲመጣ ቀውስ ሲመጣ ህዝቡ ወደ ተገላጭ እንደሚሆን ለረሃብ ለሌላ ስደት ስለሚሆን ምላሽ ለመስጠት የሰብአዊ ድጋፍ ስራዎች መስራት ነው። ሌላው መሰረተ ልማት ስራዎች ምክንያቱም እንደዚህ አይነት ግጭት ሲኖር መሰረተ ልማት እንደሚጎዳ ይታወቃል። ስለዚህ አስቀድመን ይሄ ቢሆን ምን እናርግ የሚል እንደ አቅጣጫ ተይዟል። ወደ መጨረሻው የምርጫ ነው። ህዝቡ ምርጫን ለማካሄድ በአጭር ጊዜ ለዛ ምቹ ሁኔታ መፍጠር የሚሉት ናቸው።
የትግራይ ጊዜያዊ አስተዳደር ካስቀመጣቸው አምስት አቅጣጫዎች ዋነኛውና የመጀመሪያው የትግራይ ጸጥታና ደህንነት ላይ በመስራት ህዝብን በሰላም ወጥቶ እንዲገባ ማስቻል መሆኑን ዶክተር ሙሉ ነጋ ይናገራሉ። ዶክተር ሙሉ ለዚህ ስራ እንዲያግዝ የተጠራው የትግራይ የድሮ ፖሊስ እውንታው ምላሽ ሰጥተዋል ብለዋል።
የመጀመሪያው ስናይ የጸጥታና ደህንነትና ሰላም ማረጋገጥ ላይ እንደሚታወቀው ህዝባችን የተፈጠረው ክስተት ከባድ ክስተት ነው። ለምን የዚህ ክስተት ዋናው ምንጭ ስናየው በትግራይ ውስጥ የነበረው የሀገር መከላከያ ኃይል በተለይ የሰሜን እዝ መከላከያ ኃይል ስለተመታ ነው። የተመታው በነበረው የቲፒኤልኤፍ የጥፋት ኃይል እንደሆነ ይታወቃል። ያ ራሱ ምንድን ነው የፈጠረው? ይህን የነበረው እዚህ ኃይል መከላከያ ኃይል በትግራይ የነበረው ሁሉም ቦርደሮች ላይ የሚጠብቅ ህዝቡን የሚጠብቅ ለሀያ ምናምን ዓመት በላይ የነበረ ኃይል ነው። ይሄ ፈርሰዋል፣ ይሄ ተመተዋል ማለት ህዝቡ ያለ ጥባቅን ያቀረው ሜዳ ላይ ያቀረው ህዝቡ። ስለዚህ ይህ ለተለያዩ አደጋ ተጋልጧል እና ለዚህ ደግሞ ዋና የጸጥታ መደፍረስ ነው፣ የሰላም መደፍረስ ነው። ስለዚህ ከዚህ አኳያ ግልጽ የሆኑ ህዝቡ ወደ ስርቆት፣ የተደራጀ ስርቆት፣ ዘረፋ፣ ንብረት መውደም ላይ ደርሰዋል። ከፍተኛ የሆነ ውድመት እንደደረሰ ይታወቃል፣ እኛም እናውቃለን። እና ይህን እንዳይቀጥል ይህን ለማቆም እንዲሁም ለማሻሻል ጊዜያዊ አስተዳደሩ አንዱ የወሰደው እርምጃ አንዱ መከላከያ ኃይል ያው ክልሉን ለመቆጣጠር ይታወቃል። ነገር ግን መከላከያ ኃይልና ፌዴራል ፖሊስ በቂ አይደለም ጸጥታና ደህንን ለመረጋገጥ። ስለዚህ ፈረሰውን የራሱን የጸጥታ ኃይል መልሶ ማደራጀት ነው፣ በተለይ ፖሊስ ማለት ነው። ስለዚህ በዚህ ዘርፍ እኛ ያደረግነው ስራ መጀመሪያ እንደገባን ክልሉ የነበረውን ፖሊስ ኃይል የመንግስት ሰራተኛ ነው በሚል እምነት ጥሪ ተደርገዋል። በደረገው ጥሪ በክልል ደረጃ ወደ 42% ምላሽ ሰጥተዋል፣ መልቶ መልሰዋል። ለዚህም ፖሊስ ኃይል አሰልጥኖ እንደገና በደንብ ሪኦሪንት አድርጎ ወደ ስራ የማስገባ ስራ የተሰራ ነው ያለው። ከዚህ ጎን ለጎን ይህን ለማጠናከር ፌዴራል መንግስት ወደ 1000 በላይ የሚሆኑ የፌዴራል ፖሊስና የመከላከያ ኃይል የትግራይ ተወላጆች ወደ ክልሉ እንዲመጡ ተደርጎ እነሱ ስልጠና እንዲሰጡ እንዲያደራጁ ፖሊሱ እንደገና የሚስላለ። ከዚህ አኳያ የፌዴራል መንግስትም የፌዴራል ፖሊስ ኮሚሽን የሰላም ሚኒስትር ሁሉ በሰው ኃይልና በማቴሪያል እያጎዝ ነው ያሉት። ለዚህ አንድ መፍትሄ ምንድን ነው? የክልሉን የፖሊስ ኃይል ማደራጀት እና ማጠናከር ነው። ይሄ ሲሆን ወንጀል መከላከል ይቻላል። በተለይ ከዚህ ጎን ለጎን የፍትህ ስርዓቱ እንዲጀምር ማድረግ ሁሉ ተቀናጅቶ ሲሰራ ወንጀል መከላከል ስራ ይመጣል። ለዚህ ህዝቡ ከዘረፋና ስርቆት ሊመራን ይቻላል ነው። ለዚህ በዚህ በኩል ጥሩ ጅማሮ ነው ያለው ማለት ይቻላል። ገና ብዙ ስራ ይቆረናል። የምንፈልገው የፖሊስ ኃይል እስከምደርስ ድረስ አንዱ እንደዚህ የተመለሱ እንደገና በማሰልጠንም አዲስ በማስገባት መልምሎ ስራዎች ታቅደው የተሰሩ ነው ያሉት። ለዚህ ይሄ በአጭር ጊዜ ቶሎ ክልሉን ጸጥታን ደን ለማረጋገጥ የሚያስችለን የፖሊስ አቅም መገንባት ላይ የስራ ያለ ነው። ለዚህ የህዝቡ ድጋፍ ያስፈልገዋል፣ የሌሎች የፌዴራል መንግስት ያስፈልገዋል፣ ሌሎች አጋር ድርጅቶችም ለዚህ ላይ ርብርብ የሚያስፈልገው ስራ ስለሆነ ካለው ከኛም ከአገር መከላከያ ሰራዊት ጋር ተባብረን ይህን ስራ ለመስራት ተጀምረዋል ማለት ነው። ለዚህ ብዙ ስራ ይቀራል ማለት ነው። ሲያሻለ ነው። በተለይ በከተሞች አንዳንድ ስርቆት በዚህ ምክንያት ፖሊስ በመጀመሩ በተለይ መቀሌ የወንጀል እንትኑም እየቀነሰ ነው ያለው አለ። አሁንም ገና ነው፣ ብዙ ስራ ይቀራል። ግን ከነበረው አሁን የተወሰነ መሻሻሎች ይታያሉ። ግን ይሄ ብዙ ስራ ይፈልጋል። እዚህ ላይ መናገር ፈልገው ምንድን ነው፣ ሰላምና መረጋጋት ደህንነት የሚረጋገጠው በፖሊስም ብቻ አይደለም፣ የመላውን ህዝብ ተሳትፎ ሲኖር ነው። እዚህ ህዝባችን በጣም ቆም ብሎ ማሰብ አለበት። ሰላም ከሌለ ማን እንደሚጎዳ ይታወቃል። ህዝቡ ነው የሚጎዳው። ያ የዕለት ጉርሻ የሚኖረው ህዝብ ሰርቶ የሚበላው ሰው ነው የሚጎዳው። እና ወጥቶ መግባት ትልቅ ነገር ነው። ህዝቡ እዚህ ላይ ነቅቶ ለሰላሙ ሲል ዋጋ መክፈል አለበት፣ ለሰላም መቆም አለበት፣ ማገዝ አለበት። ምክንያቱም ፌዴራል ይሄ ጊዜያዊ አስተዳደሩ ይሄ ነው አንድ ስራው። ይሄ ሲሰራ በዚህ ላይ ማገዝ ማለት ለህዝቡ ነው። ሰላም ለሰላም መስራት ማለት ህዝቡ ለራሱ ነው ሲል ነው። ስለዚህ በዚህ በኩል አጋዥ እና በጣም ተዋናይ መሆን አለበት ወይ ማስበው። በተለይ ወጣቱ፣ ምሁራን፣ ሌላው የሚመለከተው ማንኛውም ትግራዋይ እዚህ ላይ ቆም ብሎ ከዚህ ለማምጣት ምን እናርግ ብሎ ጥያቄ አንስቶ የሚንቀሳቀስበት የሚሰራበት ነው።
ክልሉ በኮማንድ ፖስት ስር ነው ያለው። ይህ ማለት ትግራይ በመከላከያ ነው የምታደረው። እኛ የመደራጀት ስራ እየሰራን ነው ያለ ነው። እዚህ ላይ ግን በደቡብና በምዕራብ ትግራይ ችግር አለ ይላሉ የትግራይ ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ።
ይሄ ማለት ምን ማለት ነው? በአዋጅ መሰረት መላውን ትግራይ መቆጣጠር ያለበት የመከላከያ ነው፣ የሀገር መከላከያ ነው፣ ከምዕራብ ትግራይ እስከ ደቡብ ትግራይ መላውን ትግራይ። ግን እዚህ ላይ እኛ ስራ ስንጀምር በተወሰነ ቦታ ቻለንጅ አሉ፣ ፈተናዎች አሉ። እስካሁን ድረስ ካቢኔ ጀምረን ከላይ አደራጅተን እስከ ወረዳ ቀበሌ ነው የስራን ያለ ነው ማደራጀት። በተለይ ከቀበሌ ስንሰራ አዲስ ስራ የስራ ነው። እያንዳንዱ ቀበሌ ህዝብ ተሰብስቦ ራሱ ነው መሪዎች የሚመርጥበት ስርዓት ነው። ለምሳሌ በአንድ ቀበሌ 20 ሰው ይመርጣል። ህዝቡ ቁጭ ብሎ ነፃ ሆኖ ከሀያዎች 5 አመራር ይመርጣል። እንደገና ከየቀበሌው 20 የተመረጡትን ወደ ወረዳ መጥተው ተሰብስበው የወረዳ አመራር ይመርጣሉ። ከንቲባ ሁሉ የሚመርጠው ህዝቡ ነው ማለት ነው። ለዚህ ህዝቡ ነጻ ሆኖ እንዲመረጥ ማድረግ አመራሩ ይመረጥ ነው። ይሄ እንደዚህ ብሎ የዞን አመራር እንደዚህ ካቢኔ ማድራጅተናል። ለዚህ በአጠቃላይ ዲሞክራሲያው ህዝብ በሚያሳትፍ መልክ ነው የመንግስት ማዋቅሩን የፈረሰውን እያደራጅን ያለውና ጥሩ ኤክሰርሳይዝ ነው። ነገር ግን እስካሁን ድረስ ወደ 72% ነው ያለቀው። ለምን? በተለይ እንደሚታወቀው ምዕራብ ትግራይ ጊዜው አስተዳደሩ አልገባም። በደቡብ ትግራይ የተወሰኑ ወረዳዎች አላማጣና ጎኮረም አልገባም። ለምን? እነዚህ ቦታዎች በተፈጠረ ሁኔታ በአማራ ልዩ ኃይልና በማምራ ምልሻ ነው የተያዘው። ይሄ በእኛ አምነት በአዋጅ መሰረት ጊዜው አስተዳደሩ ህጋዊ ሰውነት ያለው ተቋም ነው። እዚህ ቦታ ሄዶ ማድራጅ የተሰጠው ስልጣን ነገር ግን በተፈጠረ ሁኔታ እስካሁን አልገባም። ለዚህ ነው 72% ብቻ ያለው የምዕራብ ትግራይና የደቡብ ሁለቱም ስላልጨመረ ነው። በአብዛኛው ግን ያው አድራጅተናል፣ ስራ ጀምረዋል ነው እናስበው። አንዳንድ በጸጥታ ችግር ካላቸው በማዕከላዊ ትግራይ ካልሆነ በስተቀር
የትግራይ ጊዜያዊ አስተዳደር በደቡብ አላማጣና ኮረም ምዕራብ ዞን በአማራ ክልል ምልሻና ልዩ ኃይል መስተዳደሩ ትክክል እንዳልሆነ ግልጽ አቋም ያለን ብለዋል ዶክተር ሙሉነጋ።
በአሁኑ የትግራይ ህዝብ በዚህ ችግር በወደቀበት ጊዜ ይህን ነገር ክስተት ትክክል አይደለም ብለን ነው የምንወስደው። ጊዜያዊ አስተዳደሩ ግልጽ አቋም ነው ያለው። ምክንያቱም ማንኛውም ጥያቄ ካለ በዚህ ሀገር የማንነት የወሰን ካለ ህግና ስርዓት አለው። የፌዴሬሽን ምክር ቤት አለ። ህገ መንግስቱም አለ አልፈረሰም። ሁሎችም አሉ ቦታቸው። ለዚህ በህግና ስርዓት ይፈታ ብለን ነው ምናምነው። ለዚህ በዚህ መሰረት በተለይ ደግሞ በሁለቱም ህዝቦች መካከል ትስስሩ በሚያጠናክር ወንድማማችነት አብሮነት በሚያጠናክር መንገድ መፈታት ነው ያለበት እንጂ ከአሁን በኋላ በሀይል የሚባል ነገር በዚህ ሀገር አይሰራም። ለዚህኛ ህግና ስርዓት ነው መፍትሄ ብለን አቋም ይዘናል። ሁኔታው ወደነበረበት እንዲመለስም ያው አቅጣጫ ተቀምጠዋል። በነገራችን ላይ የፌዴራል መንግስት አቋም ተመሳሳይ ነው። የፌዴሬሽን ምክር ቤትም ተመሳሳይ ነው። በህግና ስርዓት ይፈታ ነው። ምክንያቱም ይሄ የህግ ማስከበር ኦፕሬሽን ነው እንጂ ሌላ አይደለም። በዚህ ምክንያት አድርጎ የሚፈጠሩ ነገሮች ትክክል አይደለም የሚል አቋም ስላለ የፌዴራል መንግስትም የሁሉም ክልሎችም አጠቃላይ ሲታይ በመርህ ደረጃ በህግና ስርዓት ነው። ምክንያቱም ይሄ ማለት ትልቁ ነገር መታየት ያለበት በህዝቦች መካከል ያለው ትስስርና አብሮነት አብሮ የመኖር በማየት ነው መታየት ያለበት እንጂ በተገኘ አጋጣሚ ችግር መፍጠር ያ ችግር ዘላቂ አይሆን በምንም ተአምር። ስለዚህ ሁሉ ዘላቂ የሚሆነው ሁሉም ሰው ከህግ በታች ሆኖ በአገሪቱ አሁን ባለው ህግ መሰረት ተገዥ ሆኖ ካልሄደ ድርድሩ ችግር አይፈታም። ስለዚህ ከዚህ አኳያ መላው የኢትዮጵያ ህዝብም የትግራይ ህዝብም ማወቅ ያለበት ማንኛውም ችግር ጥያቄ እንኳን ቢኖር ወቅትና ጊዜ አለው። አሁን ፌዴራል መንግስት ጊዜያዊ አስተዳደር የያዘው በክልላችን የተጀመረውን የህግ ማስከበር እርምጃ ተሳክቶ በትግራይም በአጠቃላይ በሀገራችንም ሰላም እና መረጋጋት ተፈጥሮ የትግራይ ህዝብ ወደ ሰላምና ልማት እንዲመለስ የማድረግ ስራ ነው። ከዚህ ውጭ ግን የተፈጠሩ ያሉ ሁኔታዎች መስተካከል ያለባቸው ናቸው። በመነጋገር በመደራደር የሚሰሩ ስለሆኑ ይህ የሚሰራው ደግሞ በህግና ስራ ስለሆነ ይሄ በዚህ በኩል እያለ ነው። ግን አሁን እንዳልኩት ግን መላው ትግራይ እስከ ጫፍ ለጫፍ መከላከያ መያዝ አለበት የሚል ሀሳብ ነው ያለን። እዚህ ውስጥ ማንኛውም ሀይል ካለ በዚህ ቁጥጥር ስር ነው መሆን ያለበት። ጊዜ አስተዳድሮም እንደዚህ ነው ተንቀሳቅሶ መስራት የምችለው። ስለዚህ ገደብ አለው ማለት ነው። አሁን ጊዜ የሰጠውን ስልጣን ህለም ለመፈጸም በአዋጅ የሰጠውን ገደብ አለው። ይህ ግልጽ ነው፣ ማይደበቅ ስለሆነ ለዚህ እንዲሰራ እኛ ከሚመለከታቸው አካላት እየተወያየን መፍትሄ እናገኝ እየሰራ እንዳለን መታወቅ አለበት።
ዶክተር ሙሉነጋ ጦርነት ሲኖር፣ ግጭት ሲኖር ህዝብ ይጎዳል፣ ንብረት ይወድማል፣ መፈናቀልና መራብ ይመጣል። በዚህ ምክንያት በተለይ በመጀመሪያ ጊዜ ለሁሉም የትግራይ ህዝብ እርዳታ ያስፈልግ ነበር ብለዋል።
እንግዲህ እንደዚህ ቀውስ ሲመጣ፣ ግጭት ሲመጣ፣ ጦርነት ሲመጣ ሁሉ ጊዜ መልካም ዜና አይኖርም። ያው ብዙ ጊዜ ችግር ነው የምትሰማው። የንብረት መውደም፣ ሰዎች መፈናቀል፣ የሰው ራብ መግባት፣ የሰው ህይወት መጥፋት፣ ምንም ከዚህ የሚገኝ ከጦርነት ሌላ ነገር የለም ከሰላም ኳራ ማስተካከል። ስለዚህ በዚህ ምክንያት በተፈጠረው ግጭት ብዙ ህዝብ የትግራይ ህዝብ እርዳታ ፈላጊ ሆነዋል። ብዙ ሰው ተፈናቅለዋል። 771,000 በላይ ህዝብ ተፈናቅለዋል። ከምዕራብ ትግራይም ከሌሎችም ተፈናቅለዋል። ስለዚህ ይህም እንደሚያሳየን የትግራይ ህዝብ በዚህ ጊዜ ሰብአዊ እርዳታ ይፈልጋል። በተለይ መብራት ስላልነበረ፣ ባንክ ስላልነበረ አብዛኛው የትግራይ ህዝብ አስቸኳይ እርዳታ ይፈልግ ነበር። ምክንያቱም ሁሉም ያለውም የሌለውም እኩል ነው። ባንክ ከሌለ ባንክ ያለው ገንዘብ ምን፣ ምግብ አቅርቦት ከሌለ ሁሉም ችግር ላይ ነው። ስለዚህ የኛ የነበረን እምነት ሁሉም የትግራይ ህዝብ እርዳታ ይፈልግ ነበር መጀመሪያ አካባቢ። በኋላ ግን መንግስትም ይህን ተገንዝቦ ከመጀመሪያ ጀምሮ ፌዴራል መንግስት እርዳታ ማቅረብ ጀምሮ ነበር። በመጀመሪያ ነበር የማሰራጨት ትራንስፖርት እጥረት ነበረ፣ የጸጥታ ችግርም ነበር እና አሁን ግን ተሻሽሎ በማዕከል ደረጃ አስቸኳይ እርዳታ ማስተባበሪያ ማዕከል ሲባል ተቋቁሞ ይሄ ማለት ሁሉም ቢሮዎች ያሉበት ፌዴራል መንግስት መስሪያ ቤቶች ያሉበት ለጋሽ ድርጅቶች ያሉበት ሆኖ በቅንጅት በትግራይ የሚካሄደውን የሰብአዊ እርዳታ ስራ እንዲሰራ ያደረገ ነው። በዚህ ምክንያት ስራውን ችግሮች ተቀርፈው አሁን በተሻለ ሁኔታ የሰብአዊ ድጋፉ እየተሰጠን ያለው። በነገራችን ላይ ቁጥሩ ትንሽ የቆየ ቢሆንም ከ2.5 በላይ የሚሆን የመጀመሪያ ዙር እርዳታ አግኝተዋል ህዝባችን። ግን ከዛ በላይ ብዙ እርዳታ የሚፈልግ ሰው እንዳለ እናውቃለን ሁሉም ሰው እና ይሄም ተጠናክሮ አሁን እየቀጥለን ያለው ብዙ ተስፋ አለ። ብዙ ለትግራይ ለማገዝ እንዳሁ እንደምትሰሙት ሁሉም የዓለም አቀፍ ድርጅቶች ሀገር ውስጥ መንግስት ራሱ አጠቃላይ በዚህ ትኩረት ሰጥቶ እየሰራ ነው ያለው። ህግነኛ ስራ ቶሎ ህዝባችን ሰዎችን እንዳይሞት በራብ ምክንያት የሚሞት ሰው የለበት የሚል አቋም ይዘው ጊዜያዊ አስተዳደሩ እየሰራ ነው ያለው። በከዚህ ጋር የተያዘ ተፈናቃዮች አሉ። እነዚህም ደግሞ እኛ ቶሎ ብለው ወደ ቦታቸው የመለሱበት ስርዓት መምጣት አለበት እንጂ እዚህ በተለይ ምዕራብ ትግራይ ብዙ ሰው ያለን ተፈናቃይ እሱ ቶሎ ብለው መለስ አለበት። ምክንያቱም ወደ ቀይ ተመልሶ ወደ እርሻው መግባት አለበት የሚል አቋም ይዘናል። ይህም ፌዴራል መንግስት እና የሚመለከታቸው ተገናኝተን ግፊት እያደረገ ነው ያለው። ምክንያቱም ይሄ የሰብአዊነት ጉዳይ ነው። በአንድ ሀገር ውስጥ እንደዚህ አይነት ስራ መፍጠር ለቀጣይ ለሚኖረን የአብሮነትና የአንድነት ስራችን በጣም መጥፎ ስለሚሆን የትም ያሉ ኢትዮጵያውያን በዚህ መልክ ማየት አለባቸው። የትግራይ ህዝብ ኢትዮጵያ ህዝብ ነው። በኢትዮጵያዊነት የማይደራደር ህዝብ ነው። ለዚች ሀገር ብዙ ዋጋ ያከፈለ ህዝብ ነው። ይኖራል። አሁን ብዙ ክልሎች አሁን እያገዙ ነው። ብዙ ክልሎች ኦሮሚያ፣ አዲስ አበባ፣ አፋር፣ ደቡብ ህዝቦች፣ ሌሎችም እንደዚህ ሲዳማ፣ ሶማሌ፣ ሁሉም ክልሎች አሁን በዚህ ላይ ርብርብ ለማድረግ ተንቀሳቀሱ ነው። በጣም ደስ የሚል ይህ ነው የሚፈልገው ህዝቡ። ይህ አይነት አለኝታ አጋርነት፣ ይህ ችግር ችግሬ ነው የሚል ህዝብ የሚፈልገው እንጂ በችግር ላይ ሌላ ችግር የሚፈልግ ህዝብ በተለይ ጎረቤት፣ ይህ ለቀጣይ ግንኙነት በጣም መጥፎ ስለሚሆን መስተካከል ያለበት ነው የሚል እምነት አለኝ።
ከትግራይ ጊዜያዊ አስተዳደር ስራ አስፈጻሚ ዶክተር ሙሉ ነጋ ያደረኩት ቃለ መጠይቅ አልተቋጨም። በሚቀጥለው ጊዜ ሁለተኛውና የመጨረሻው ክፍል እናቀርባለን። ዶክተር ሙሉ ነጋ ለሰጠኝ ማብራሪያ አመሰግናለሁ። አለም ፍስሀ ከመቀለ።
ዓለምን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ወደ ተከታዩ ርዕስ ስንሻገር የመረጃ አጠቃቀም እውቀት ምን ማለት ነው? ለምንስ ያስፈልጋል? ሲል ይንደረደራል። በኢትዮጵያ የመረጃ አጠቃቀም እውቀት አናሳ መሆኑን ተከትሎ ሆን ተብሎም ሆነ ባለማወቅ በማህበራዊ ትስስር ሚዲያዎች የሚሰራጩ ሐሰተኛ መረጃዎች ማህበረሰቡ ላይ ቀጥተኛ ጉዳት እያደረሱ መሆናቸውን የአሜሪካ ድምፅ ያነጋገራቸው ባለሙያዎች ተናገሩ። በማህበራዊ ድረገጾች አማካኝነት የሚተላለፉ አሳሳች መልእክቶችን ጉዳት ለመቀነስም ህብረተሰቡ በመገናኛ ብዙሃን አጠቃቀም ዙሪያ ያለውን እውቀት ማዳበር እንደሚገባው አስገንዝበዋል። ለመሆኑ የመገናኛ ብዙሃን አጠቃቀም ሲባል ምን ማለት ነው? በተለይ በማህበረሰብ ሚዲያ ከፍተኛ ተጠቃሚ የሆነው ወጣት እውነተኛ መረጃን ከሐሰተኛው መለየት የሚችለው እንዴት ነው የሚሉትን ጥያቄዎች ለመመለስ ስመኝሽ የቆየ በዚህ በዩናይት ስቴትስ የሚኖሩ ሁለት ምሁራን እንጋብዛ አነጋግራለች። እንግዶቿ በኦሃዮ ክፍለ ግዛት ኬንት ዩኒቨርሲቲ ረዳት ፕሮፌሰሩ ዶክተር ቴዎድሮስ ወርቅ አለማሁና በሚኒሶታ ክፍለ ግዛት ሃምሊን ዩኒቨርሲቲ ረዳት ፕሮፌሰር ዶክተር እንዳልካቸው ኃይለ ሚካኤል ጫላ ናቸው። የውይይታቸው የመጀመሪያ ክፍል ቀጥሎ ይቀርባል።
ሁለታችሁንም በቅድሚያ በጣም አመሰግናለሁ። በማህበራዊ ሚዲያዎች አማካኝነት በየቀኑ እጅግ በጣም ብዙ መረጃዎች ይለቀቃሉ። እነዚህ መረጃዎች እንግዲህ ግማሾቹ ትክክለኛ እና ሚዛናዊ ሲሆኑ፣ በዛው ልክ ደግሞ በማወቅም ሆነ ባለማወቅ የተሳሳቱ ወይም ከእውነት የራቁ አሉታዊ ዓላማ ያላቸው መረጃዎች ይወጣሉ። እንደነዚህ አይነት አሳሳች መልእክቶችን ጉዳት ለመቀነስ ሰዎች የሚደርሷቸውን መረጃዎች በምን መልኩ መረዳት እና መጠቀም እውቀታቸውን ማሳደግ አለባቸው በሚለው ላይ ነው የምንወያየው። መጀመሪያ ከመሰረታዊ ሀሳቡ እንነሳና ዶክተር ቴዎድሮስ ወደ እርሱ ልምጣ። በእንግሊዘኛው ሚዲያ ሊትሬሲ ብለን የምንጠራው የመገናኛ አጠቃቀምን እውቀት ምን ማለት ነው?
መልካም፣ አመሰግናለሁ። በመሰረተ ሀሳብ ደረጃ የመገናኛ ብዙሃን አጠቃቀም እውቀት ወይም እኔ ንቃት በሚለው ነው በብዛት ለማየት መሞከረው። አንድን መረጃ በመገናኛ ብዙሃን ውስጥ እንዴት አድርገን እናገኛለን፣ እንዴት እንተነትናለን፣ እንዴት እንመዝናለን የሚሉትን ነገሮች ያካተተ ነው። ምክንያቱም የመጣልንን መረጃ ሁሉ የምንቀበል ከሆነ የተሳሳተ መረጃ ከማግኘት አልፎ በውሳኔዎቻችን ላይ አሉታዊ ተጽዕኖ የሚያመጣ ስለሆነ ዋጋ ሊያስከፍልም ሁሉ ይችላል ማለት ነው። በመሰረተ ሀሳብ ደረጃ የመገናኛ ብዙሀን አጠቃቀም እውቀት ወይም ደግሞ ንቃት መረጃን በመገናኛ ብዙሀን ውስጥ እንዴት እንደምናገኝ፣ እንዴት እንደምንጠቀም፣ እንዴት እንደምንተነትንና እንደምንመዝን የምናውቅበት ስርዓት ነው ማለት ነው።
እስቲ ይህን ሀሳብ ደግሞ ወደ ኢትዮጵያ አምጥተን እንየው እና ዶክተር እንዳልካቸው ወደ እርስዎ ልምጣ። ይህ የሚዲያ አጠቃቀም እውቀት ኢትዮጵያ ውስጥ ምን ይመስላል? በዚህ ረገድ ኢትዮጵያ ያለችበት ደረጃ ምን አይነት ነው?
እሺ፣ በጣም አመሰግናለሁ። በተብራራው መሰረት ኢትዮጵያ ውስጥ ያለን መገናኛ ብዙሀን የአጠቃቀም ንቃት በጣም አናሳ ነው ብዬ ነው ማስበው። በአጠቃላይ እንግዲህ አናሳ ነው ስል ከቦታ ቦታ ይለያያል፣ ከቋንቋ ቋንቋ ሊለያይ ይችላል። ይህንንም ያልኩበት ምክንያት ምንድን ነው? ብዙ ጊዜ በተለይ በማህበራዊ ሚዲያ የሚዘዋወሩ መረጃዎች እንደ እውነት የመውሰድ ከዛም አልፎ በተግባርም የሚያስገባበት ሁነት ነበረ። በዚህ በሁለት ዓመት በተለይ ብዙ ግጭቶች ሲቀሰቀሱ እናያለን። እንግዲህ በማህበራዊ ሚዲያ በሚዘዋወሩ መረጃዎች እውነተኛ ባልተጣሩ ማለት ነው። እና እሱ ምንድን ነው የሚያሳይሽ? በርካታ ኢትዮጵያውያን ማህበራዊ ሚዲያ ላይ የሚቀርብላቸውን መረጃ አይተው መዝነው ተንትነው ክፉን ከደጉ ለይተው እውነትን ከሐሰት አይተው አይደለም የሚጠቀሙት ማለት ነው። እና በዚህ ደረጃ ኢትዮጵያ ውስጥ ሰፊ የሆነ ችግር አለ ማለት ነው። ያለንበት ሁኔታ በጣም ዝቅተኛ የሚባል ነው።
ምናልባት በምሳሌ እያነሳን እዚህ ላይ መነጋገር እንችላለን። እና የህብረተሰቡ የሚዲያ አጠቃቀም ያነሰ መሆን ኢትዮጵያ ውስጥ የሚታይም ሆነ የማይታይ ጉዳት አምጥቷል ማለት እንችላለን። ዶክተር ቴዎድሮስም ዶክተር እንዳልካቸውም ሁለታችሁ ማሳብ ልትሰጡበት ትችላላችሁ። ዶክተር እንዳልካቸው በጀመሩት ላይ ቀጥሉና ወደ ዶክተር ቴዎድሮስ ሄዳለሁ።
አዎ፣ እኔ በጣም ብዙ ሰፊ ችግር አምጥቷል ብዬ አስባለሁ። እንደምናየው እንግዲህ አሁን ደግሞ ያለንበት ጊዜ የኮቪድ-19 ወረርሽኝ በሰፊው እየተንሰራፋ ያለበት ጊዜ ላይ ነው ያለነው። አንደኛ ይሄ የኮቪድ-19 በሽታ የለም፣ ብዙ ችግር አያመጣም፣ ወይም ደግሞ ሆን ብሎ የተፈበረከ ነው የሚል አሉባልታ ላይ የተመሰረተ ሳይንስ ላይ ያልተመሰረተ መረጃ በሰፊው ይሰራጫል እና ብዙ ሰው ጥንቃቄ አያደርግም። ከዚህ የተነሳ ለበሽታው ይታረጋል ማለት ነው። እና ቅድም ለመጠቀስ እንደሞከርኩት ደግሞ ግጭቶችን በጣም ተበራክተዋል። በተለይ ደግሞ ማህበራዊ ሚዲያ ላይ በተለይ ዋነኛው በፌስቡክ በሚዘዋወሩ መረጃዎች ሰው ግጭት ውስጥ ይገባል። ከዛም አልፎ ሰው ይሞታል። ግጭቶች ይወልዳሉ። ከግጭቶቹ የተነሱ የሚነሱና የሚሰራጩ መረጃዎች ሌላ ችግር ውስጥ ይከቱናል። ይህንንም የመፈተሽ የማጣራትና የመተንተን ችግር ስላለ እዛ ላይ የሚነገረውን በሙሉ እንደ እውነትን በመቁጠር ሰው ችግር ውስጥ ይገባል ማለት ነው። እና እነኚህ ዋና ዋና ችግሮች ናቸው። በርካታ ችግሮችን ማንሳት ይቻላል።
ዶክተር ቴዎድሮስ እርሶስ ምን ይላሉ? የዚህ የሚዲያ እውቀት ወይም ንቃት አናሳ መሆን ያመጣው ጉዳት ምን ይመስላል?
የመገናኛ ብዙሃን አጠቃቀም እውቀት ወይም ደግሞ ንቃት ማነስ በዚህ በማህበራዊ ሚዲያ ዘመን እየጀመረ አይደለም። ድሮም ቢሆን ቴሌቪዥን፣ ሬዲዮ፣ ጋዜጣ የተሳሳተ መረጃን በፕሮፓጋንዳ መልክም ሊሆን ይችላል አንድ አይነት ሀሳብን ደግፎ ያንን ሀሳብ አጉልቶ ለማውጣት በሚደረግ ትንቅንቅም የሀሳብ አሸናፊነት ለማግኘት በሚደረግ ትንቅንቅም የነበረ ነገር ነው። አዲስ ነገር አይደለም። በእርግጥ ግን ምንድን ነው አሁን ያለንበትን ዘመን አሁን ያለንበትን ሁኔታ ትንሽ የበለጠ አስቸጋሪ አስፈሪ የሚያደርገው የማህበራዊ ሚዲያ ባህሪ ለእያንዳንዳችን የመረጃን የማሰራጨት አቅም ሰጥቶናል። ህብረተሰቡ የመረጃ ተቀባይ ብቻ አይደለም፣ የመረጃ አሰራጭም ነው። የሚያሰራጨው ደግሞ መረጃውን በአንድ የፌስቡክ መልእክት ወይም በአንድ የትዊተር መልእክት በሺዎች የሚቆጠሩ ሰዎች በቅጽበታዊ በሆነ መንገድ ስለሚሰራጭ ነው። ብዙዎች ለራሳቸው ቅርብ ከሆነ ከሚመስላቸው ወገን የሚያገኙትን መረጃ የመቀበል ቴንደንሲ ስላለ ይሄ በጣም በጣም ተጨባጭ የሆኑ በጥናት የተረጋገጡ ጉዳቶችን እያስከተለ እንደሆነ የምናይበት ነው። ቅድም የተጠቀሱት ምሳሌዎች ከብሔር ግጭት ጋር በተያያዘ አሁን ደግሞ ከዚህ ከወረርሽኙ ጋር በተያያዘ ወደፊትም ደግሞ አሁን እኔ እንግዲህ እንደ ስጋት የምቆጥረው አሁን እንደው ለዚህ ለወረርሽኙ ክትባት መጥቶ ሰዎች እንዲከተቡ የሚደረግበት ጊዜ ይሄ ነገር እኮ እንዲህ አይነት ጉዳት አለው፣ ይሄ ነገር እንዲህ ጉዳት ያደርስባችኋል የሚል አጉል ሳይንሳዊ ያልሆኑ እምነቶችን ገና የምንጋፈጥበት ጊዜ ይመጣል ብዬ አስባለሁ። ስለዚህ ለእኔ ትልቁ አደጋ ምንድን ነው? በጣም ጥልቅ ጥልቅ የሆነ ከሀሰተኛ ንግግር አልፎ የጥላቻ ንግግር የሚሆንበት ሰዎች በዚህ ጉዳይ ላይ ተካረው ህይወት የሚያልፍበት ጊዜ ላይ ነው ያለ ነው። ስለዚህ ይህንን ነገር የምር የምንወስድበት ችግር ነው።
አሁን እንደገለጻችሁት የሚዲያ አጠቃቀም እውቀት አናሳ ከሆነና በቀጥታ ደግሞ በህብረተሰብ ውስጥ የሚታይ ጉዳት እያደረሰ ከሆነ እውቀቱ ከየት ነው የሚገኘው? አንድ ሰው የሚዲያ አጠቃቀም እውቀት አለው ሲባል ምን ምን ያካትታል? ዶክተር እንዳልካቸው ወደ እርስዎ ልምጣ።
ቅድም ስንጀምር ብያን ያስቀምጠን ነበር የጀመርነው እና የመተንተን የማንጠርና አይቶ መዝኖ አንድን መረጃ ትክክለኛ ነው አይደለም የሚለውን ለመወሰን የሚያስችል ብቃት ያስፈልጋል ማለት ነው። እነኚህ ብቃቶች እንግዲህ የሚመነጩት ማንበብ ለምሳሌ አንዱ ነው። በደንብ አድርጎ ተንትኖ ተገንዝቦ እውነትን ከሐሰት ለይቶ አንጥሮ ትክክለኛውን ብቻ የመቀበል አሁን ደግሞ የሞባይል የተንቀሳቃሽ ስልኮች አጠቃቀም በጣም ያስፈልጋል። የዲጂታል ስኪል የሚሉትን ማለት ነው። የዲጂታል ችሎታ ያስፈልገናል ማለት ነው። በአጠቃላይ አንድ ሰው የሚዲያ ሊትሬሲ እውቀት አለው ወይ ችሎታ አለው ንቃት አለው የሚባለው እነኚህን ሁሉ መጠቀም ሲችል እና ያንን ችሎታ ሲያሳይ ማለት ነው።
ዶክተር ቴዎድሮስ እዚህ ላይ የሚጨምሩት ሀሳብ አለ?
ዶክተር እንዳልካቸው ያነሳው ከክህሎት ጋር የሚገናኝ ነገር ነው። ይሄ መሰረታዊ የሆነ የሚዲያ አጠቃቀም ንቃትን ያካትታል። ከዛ በተጨማሪ ግን እልፍ ብሎ ደግሞ የምናገኘው መረጃ ትክክለኛ ነው አይደለም የሚለውን ነገር ደግሞ እውቀት የሚያስጨብቀን ሌላው አካል ነው የመገናኛ ብዙሃን አጠቃቀም እውቀት ወይም ደግሞ ንቃት። አንድን መረጃ ትክክለኛ እንኳን ሆኖ ቢመጣ ምን ያህል ለኛ ጠቃሚ ነው፣ ምን ያህል ፋይዳ አለው የሚለውንም ደግሞ ነገር መርምረን የምናውቅበት መንገድ ከዚህ ጋር ይያያዛል። ስለዚህ ይሄ የሚያሳይሽ ነገር ምንድን ነው? የመገናኛ ብዙሃን አጠቃቀም እውቀት ወይም ደግሞ ንቃት በየጊዜው የሚቀያየር የሚለዋወጥ ተራማጅም ነው።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም